ይህ ስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። እግዚአብሔር አምላካችን ባለፉት ቀናት ያስተማረን ከቃሉ ማዕድ የመገበን ነው። ለዚህች ለተወደደች ምሽት እንድንበቃ ደግሞ ፈቃዱ ሆኗል። እግዚአብሔር አምላካችን ምንም ነገር አላጎደለብንም። አዎ ከአመጻ እንዳንሳተፍ እነሆ ከክፉም ጋር እንዳንተባበር እግዚአብሔር አምላካችን መንገዳችንን እያቀናና እያበራ በቃሉም መሰረት ሕይወታችንን እያነጸ ለዚህች ምሽት ደግሞ አድርሶናል። ጌታን ምን ይሳነዋል? ነገንም ተነጎዲያንም የሚቀጥሉትንም ቀናት ሁሉ እግዚአብሔርን ተስፋ እናደርጋለን። በእውነት ለኔና ለእናንተ የሚያስፈልገውን ማዳለውና በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ተከታታዩን የኦሪት ዘሌዋውያን መጽሐፍ ጥናታችንን እንቀጥላለን። ታላቅና ኃያል የሆነውን የእግዚአብሔርን ልጅ ጌታ ኢየሱስ ክርስቶስን እያሞጋገስን በዚህች ዝማሬ አብረን እንቆያለን።
አምላካችንና አባታችን እግዚአብሔር ሆይ እጅግና መሰግነሃለን። በእነዚህ ቀናት ሁሉ ስለመራህን ስላስተማርከን በቃልህም በኩል ደግሞ ስለተናገርከን እግዚአብሔር ሆይ ይህን የመሰለ ድልም ደግሞ ከቃልህ እንድንካፈል ስለሰጠህን ጌታ ሆይ እጅግና መሰግነሃለን። ቃልህን ሳይሰሙ በከንቱ የሚባክኑ የሚይዙትንና የሚጨብጡትን እግዚአብሔር ሆይ የማያውቁ የሚባክኑ ብዙ ሰዎች አሉ በዚህ ዓለም ላይ። እግዚአብሔር ሆይ ይህ ቃል ደግሞ ንጸልያለሁ እንዲያገኛቸው ወደ ቅዱስ መቅደስህም ደግሞ እግሮቻቸው ጌታዬ ሆይ በልጅ በጌታ በኢየሱስ ክርስቶስ ደም ነስተው እንዲገቡ እግዚአብሔር ያንተን ታላቅነትና ጌትነት እንዲያውቁ እንድትረዳቸው ጸልያለሁ። እግዚአብሔር አባታችን ሆይ ከዚህ በኋላ የሚኖርንን የትምርት ክፍለ ጊዜያችንንም ደግሞ ባርክልን በጌታ በኢየሱስ ክርስቶስ ያው ስም ስትል ስማን አሜን። ትናንትናው ምሽት ክፍለ ጊዜ ጥናታችን ከኦሪት ዘሌዋውያን ምዕራፍ 12 አንዲት እናት ወንድ ልጅ በመትወልድበት ጊዜ ስለሚደረገው መንጻት የሚናገረውን ክፍል አንድ በአንድ ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናል። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 12 ቁጥር 3 እና 4 ተመልከቱ። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 3 እና 4 እንዲህ ይላል። በስምንተኛው ቀን ልጁ ከስጋው ሸለፈት ይገረዝ፣ ከደሙም እስክትነጻ 33 ቀን ትቀመጥ። የመንጻቷ ቀን እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ ይላል። ልጅ በመትወልድበት ወራት የናትዩዋ የመርከሷ ወቅት በሁለት ክፍለ ጊዜያት እንደሚከፈል አስቀድሞ ተመልክተናል። የመጀመሪያ ክፍለ ጊዜ 7 ቀናትን ያዘ ሲሆን በስምንተኛው ቀን ህፃኑ ይገረዛል። ህፃኑ ካልተገረዘ በስተቀር እስራኤላዊ በመሆኑ ብቻ በቃል ኪዳኑ መጨመር አይችልም። መታወቅ ያለበት ነገር ቢኖር እያንዳንዱ እስራኤላዊ እንደማንኛውም ሰው ያዳም ልጅ መሆኑና ከቃል ኪዳን ውጪ መወለዱ ነው። ይህንን ነበር ሐዋርያው ጳውሎስ በሮሜ መልእክቱ በምዕራፍ 9 ከቁጥር 6 እስከ 7 የሚገልጸው። ሮሜ ምዕራፍ 9 ከቁጥር 6 እስከ 7 ያለውን ተመልከቱ። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃምም ዘር ስለሆኑ ሁላቸው ልጆች አይደሉም ይላል። ስጋዊ ወይም ተፈጥሯዊ መወለድ አንድን ሰው ከእግዚአብሔር ጋር ወደሚሆነው ግንኙነት ሊመራው አይችልም። በተፈጥሯዊ መወለድ ያዳም ልጆችና የባህሪው ተካፋዮች ስለሆን ከእግዚአብሔር የተለየን ሰዎች ነን። እግዚአብሔር ግን ከርሱ ጋር ህብረት እንዲኖረን ከፍቅሩና ከጸጋው የተነሳ ልጁን ልኮልናል። እግዚአብሔር ይመስገን። እናት ልጅ በምትወልድበት ወቅት ወገኖቼ መርከሷ የሚገለጸው ሁለተኛው ክፍለ ጊዜ የ33 ቀናት ጊዜ ነበር። በስርዓቱ መሰረት አንዲት ሴት በአጠቃላይ ለ40 ቀናት ንጹህ አይደለችም ማለት ነው። ይህ ድርጊት የሚያሳየው የመገረዝ ስርዓት የመንጻት ትርጉም እንደነበረው ነው። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው የሚለው የአዲስ ኪዳን መመሪያ በብሉይ ኪዳንም ይሰራ ነበር ማለት ነው። የሕፃኑ መገረዝ የተወሰነውን ያህል እንኳን ከእናትየው ርኩሰት ማስወገድ ይችል ነበር። ሕፃኑ ተቀባይነትን አገኘ ማለት እናትየው ተቀባይነትን አገኘች ማለት ነው። ሕፃኑ ኃጢአተኛ መሆኑን እናትየው የምትገነዘብበት መንገድ ለብዙ ቀናት በርኩሰት ሕግ ስር በመቆየቷ ሲሆን ለመንጻትም ቢሆን 33 ተጨማሪ ቀናትን ከመቅደስ ተለይታ መቆየት አስፈልጓታል። በዚህ አጋጣሚ ጌታ ኢየሱስ በስምንተኛው ቀን መገረዙን መጥቀሱ አስፈላጊ ነገር ነው አድማጮቼ። ከዚያም በሙሴ ሕግ መሰረት የናቱ የማርያም የመንጻት ወራት ሲያበቃ ኢየሱስን ወደ ቤተ መቅደሱ ወሰዱት። ሉቃስ ምዕራፍ 2 ከቁጥር 21 እስከ 23 ያለውን ተመልከቱ። ሉቃስ ምዕራፍ 2 ከቁጥር 21 እስከ 23 ያለውን መመልከት ይቻላል። ኃጢአት የሌለበትን አዳኝ ብትወልድም እንኳን ማርያም ኃጢአተኛ ነበረች። ኢየሱስን መውለዷ ከቶኑ ሊያድናት አልቻለም። ነገር ግን ሊያድናት የቻለው ኢየሱስን የግል አዳኙ አድርጋ በመቀበል ያገኘችው አዲስ ልደት ነበር። አስተውሉ ወገኖቼ፣ ማርያምን የኢየሱስ ክርስቶስን እናት ማለቴ ነው ያዳናት ወይም ሊያድናት የቻለው ክርስቶስን የግላ ዳኙ አድርጋ በመቀበል ያገኘችው አዲስ ልደት ነበር። በቃ አድማጮቼ፣ ኢየሱስ ክርስቶስ የሙሴን ሕግ ለመፈጸም ተገርዟል። እርሱ ግን ለመፈጸም እንጂ ለማጥፋት አልመጣም። እርሱ ከሕግ በታች በመወለዱ ሙሉ በሙሉ ከሕዝቡ ጋር ተቆጥሯል። አንዲት እናት ሴት ልጅ በምትወልድበት ጊዜ ስለሚደረገው መንጻት የሚናገረውን ክፍል ደግሞ ከዘሌዋውያን ምዕራፍ 12 ቁጥር 5 እንመለከታለን። ርዕሱ አንዲት እናት ሴት ልጅ በምትወልድበት ጊዜ ስለሚደረገው መንጻት ያወሳል። ዘሌዋውያን ምዕራፍ 12 ቁጥር 5ን ተመልከቱ። በዚህ ክፍል አንዲት እናት ሴት ልጅ በምትወልድበት ጊዜ የሚፈጅባት የመንጻቷ ወራት ከወንድ ልጅ በጥፍ ይበልጣል። ይህ ለምን እንደሆነ በርግጥ አላውቅ። ምናልባትም የወንድ ልጁ በስምንተኛ ቀን መገረዝ የርግማኑን ወራት ይቀንስ ይሆናል ብዬ አስባለሁ። ወገኖቼ፣ አንድ በጣም ጠቃሚ ነገር ላሳስባችሁ ወዳለሁ። የእግዚአብሔር ጸጋ ወደ አዲስ ዘመን አሸጋግሮናል። ሐዋርያው ጳውሎስ በገላትያ ምዕራፍ 3 ከቁጥር 27 እስከ 29 እንዲህ ይላል። ገላትያ ምዕራፍ 3 ከቁጥር 27 እስከ 29 ያለውን ተመልከቱ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና፣ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ ይላል። የማስተሰሪያ መስዋዕት በማቅረብ ለእናት የሚደረግ የመንጻት ሥርዓትን ደግሞ በመቀጠል እንመለከታለን። የማስተሰሪያን መስዋዕት በማቅረብ ለእናት የሚደረግ የመንጻት ሥርዓት። የመንጻቷ ወራትን በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የአንድ ዓመት ጠቦት ለሚቃጠል መስዋዕት የርግብ ምግልገል ወይም ዋኖስ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ለካህኑ ታምጣለት። እርሱም በእግዚአብሔር ፊት ያቀርበዋል፣ ያስተሰሪላትማል። ከደሟም ፈሳሽ ትነጻለች። ወንድ ወይም ሴት ለምትወልድ ሕጉ ይህ ነው። ጠቦት ለማምጣት ገንዘቧ ያልበቃት እንደሆነ ሁለት ዋኖሶች ወይም ሁለት የርግብ ግልገሎች አንዱን ለሚቃጠል መሥዋዕት፣ ሌላውን ለኃጢአት መሥዋዕት ታቀርባለች። ካህኑም ያስተሰርይላታል፣ እርሷም ትነጻለች ይላል። ዘሌዋውያን ምዕራፍ 12 ከቁጥር 6 እስከ 8 ያለውን ክፍል ይመለከቷል። አድማጮቼ፣ እናትም የሚቃጠል መሥዋዕትና የኃጢአት መሥዋዕት ለእግዚአብሔር ታቀርባለች። ካህኑም መሥዋዕቱን ተቀብሎ ይሰዋላታል። አንዳንዶቹ እንደሚያስቡት ሕፃንን በመውለዷ ብቻ ልትድን አትችልም። ስለሆነም መሥዋዕት ማቅረብ ነበረባት። እናት ለደህንነቷ በኢየሱስ ክርስቶስ መታመን አለባት። ይህን እውነት ከተቀበልን ሌላ እውነት ደግሞ ኢየሱስ ክርስቶስ የሚያስፈልገውን ኃጢአተኛ ልጅ እንደምታሳድግ መገንዘብ ያስፈልጋል። ጌታ ኢየሱስ በተወለደ ጊዜ እናቱ ሁለት የርግብ ጫጩቶችን ለመሥዋዕትነት እንዳቀረበች ታስታውሳላችሁ። እንደ ሕጉ ድሆች የሆኑ በሬና በግ መግዛት የማይችሉ እርግብንና ዋኖስን ለመሥዋዕትነት ማቅረብ ይችላሉና። የጌታችን የኢየሱስ ክርስቶስ እናት ማርያም ኃጢአተኛ ስለ ነበረች መሥዋዕት ማቅረብ ነበረባት ወገኖች። ነገር ግን መሥዋዕቱ የቀረበው ለኢየሱስ አልነበረም። እርሱ ኃጢአት የሌለበት ስለሆነ መሥዋዕት አላስፈለገውም። ነገር ግን ራሱ የእግዚአብሔር በግ ሆኖ ለዓለም ኃጢአት ሲል ራሱን መሥዋዕት አድርጎ አቅርቧል። ወዳጆቼ ሆይ ይህንን በጥንቃቄ አስቡ። እኛ ሁላችን የምንኖረው በተወሳሰበች ዓለም ነው። ዓለም ጀርባዋን ለእግዚአብሔር በመስጠቷ የእግዚአብሔር ፍርድ ሊወርድባት አለ። ኃጢአተኛ ሰዎች በዓለም ላይ ይወለዳሉ። ይህ እውነት ስለሆነ ሰዎች ሁሉ የእግዚአብሔር የማዳንን ጸጋ ያስፈልጋቸዋል። የኃጢአታቸውን ዋጋ ለመክፈል በመስቀል ላይ የፈሰሰው የክርስቶስ ደም ለሰው ሁሉ ያስፈልጋል። ወገኔ ሆይ በዚህን ሰዓት ይህንን የእግዚአብሔርን ቃል የምታዳምጥ ነገር ግን ኢየሱስ ክርስቶስን የግል አዳኝ አድርገህ ያልተቀበልክ ከሆነ አሁኑኑ በደሙ ትነጻ ዘንድ ይህንን ጥሪ አቀርብልሃለሁ። እግዚአብሔር ይህንን የሚረዳ ልብ እንግዲህ ከዚህ በመቀጠል ደግሞ የኦሪት ዘሌዋውያን ምዕራፍ 13ን ትምህርት እናቀርብላችኋለንና መጽሐፍ ቅዱሳችሁን ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 13ን ተመልከቱ። ዋናው ርዕስ ለምጽን ለመቆጣጠር የተሰጠ ሕግ ይላል። አብይ ርዕሱ ለምጽን ለመቆጣጠር የተሰጠ ህግ የሚል ይሆናል። ይህ ምዕራፍ አድማጮቼ የኃጢአትን ምንነት እጅግ ጥልቅ በሆነ መልኩ ለማሳየት ይሞክራል። ሐሳቡን በአዲስ ኪዳን በማቴዎስ ወንጌል ምዕራፍ 15 ቁጥር 19 እና 20 ከተጠቀሰው የኃጢአት ምንነት ጋር ግንኙነት ሊኖረው ይችላል ብዬ አስባለሁ። ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና ሰውን የሚያረክሰው ይሄ ነው እንጂ ባልታጠበ እጅ መብላትስ ሰውን አያረክስም ይላል ማቴዎስ ምዕራፍ 15 ከቁጥር 19 እስከ 20 ያለውን መመልከት ይቻላል። ስለዚህ አሁን በጣም አዲስ ወደ ሆነው ወደ ሌላው የዘሌዋውያን መጽሐፍ ክፍል ደርሰናል። ክፍሉን በቀጥታ የሚናገረው ስለ ለምጽና ከዚህ በሽታ ጋር ስለ ተያያዘው ሥርዓት ነው። እንግዲህ መግቢያውን እየሰጣዋችሁ እንዳለ ነው የምታስቡት ማለት ነው። ይህ ሥርዓት ዛሬ ተግባራዊ ሊሆን ይችላልን ብሎ አንድ ሰው ሊጠይቅ ይችላል። በቀጥታ ሥርዓቱን ተግባራዊ ባናደርገውም እንኳን ከምዕራፉ የምንማረውም ታላቅ ትምህርት ስላለ እግዚአብሔር ለቀደሙት ሰዎች የሰጠ ሥርዓት ነው ብለን ቸል ማለት የለብንም። አሁን እያጠናን ያለነው ስለ ዕለታዊ ቅድስና ኑሮ የሚናገሩትን ምዕራፎች እንደሆነ አስታውሱ። አስታውሳችሁ ስለ ዕለታዊ ቅድስና ኑሮ የሚናገሩትን ክፍሎች ነው እየተማርን ያለነው። እግዚአብሔር ስለ ሕዝቡ ዕለታዊ ኑሮና ባህሪ ይገደዋል። ስለሆነም አስቀድመው ያመጋገብ ሥርዓትን ሰጥቷቸው እንደነበረ የተመለከትን ሲሆን በምዕራፍ 13 14 እና 15 ስለ ለምጽና ስለ ተያዙ ጉዳዮች ትኩረት እንደተሰጠበት እንመለከታለን። አስተውሉ፣ በምዕራፍ 13 14 እና 15 ስለ ለምጽና ከዚሁ ጋር ስለ ተያዙ ጉዳዮች ቀጥለን እንመለከታለን። ለምጽና ሌሎች የሥጋ ላይ ደዌዎች በሰው ልብ ያለውን ኃጢአት የሚገልጽ ትክክለኛ ምልክቶች ናቸው። ደግሞም የኃጢአትን አዳኝነትና በድርጊት የሚገለጸውን ውጤቱን ጠለቅ ባለ መልኩ ያቀርባል። የዘሌዋውያን መጽሐፍ ማዕከላዊ መልእክት ቅዱሱን እግዚአብሔርን ማምለክ ሲሆን፣ አስተዋላችሁ? የዘሌዋውያን ዋና ሐሳቡ ቅዱሱን እግዚአብሔርን ማምለክ ሲሆን፣ ለምጽና ሌሎችም ተዛማጅ የሥጋ ደዌዎች ጉዳይ በመጽሐፉ ውስጥ ስፍራ ማግኘቱ አስቀድሞ ለጠቀስነው ለመጽሐፉ ማዕከላዊ መልእክት የተለየ ትርጉም ይሰጣል። ለምጽ የኃጢአትን ቆሻሻነትና አስቀያሚነት ይወክላል። በኃጢአት ያለው ተስፋ ቢስነትና ሞት በዚህ በሽታ በኩል በሚገባ ተስሏል። በጥንት ዘመን በዘሌዋውያን ሕግ መሠረት አንድ ሰው በለምጽ ምክንያት ርኩስ ነው መባሉ እስራኤላውያን ሰማያዊ መንጻት የሚያስፈልጋቸው ኃጢአተኞች እንደሆኑ ያመለክታል። ወዳጄ ሆይ ምናልባትም አንተ በሥራችን እንድናለን እያሉ እያሰቡ የክርስቶስን አዳኝነት ቸል ከሚሉ ወገኖች አንዱ ልትሆን ትችላለህ። ያለ ክርስቶስ በራስህ ወደ ሰማይ ለመሄድ የምታስብ ከሆነ በሰማይ ይህ ሰው ንጹሕ አይደለም እርኩስ ነው የሚል ድምፅ እንደሚጠብቅ አሁኑኑ አስረግጬ ልነግርህ ወዳለሁ። በዚያ መላእክት ሁሉ ይጸየፉሃል። ወደ እግዚአብሔር መኖሪያ በፍጹም ደግሜ ላለሁ በፍጹም ልትቀርብ አትችልም። ታያላችሁ ወገኖቼ፣ አንዳንድ ሰዎች ወደ እግዚአብሔር የመብት ጥያቄ ያቀርባሉ። ከእርሱ ዘንድ ድርሻ አለን ብለው ያስባሉ። በምንም አይነት መንገድ ወደ እግዚአብሔር የመብት ጥያቄ ልናቀርብ አንችልም። እርሱ የማናችንም ባለ ዕዳ አይደለም። ምድርና መላዋ ሁሉ የእርሱ ስለሆኑ ቢፈልግ ይችን የምንኖርባትን በፊቱ እሚንት የሆነችውን ዓለም ማጥፋት ይችላል። ግን እግዚአብሔር በጣም ይወደናል። ስሙ የተመሰገነ ይሁን። እርሱ ስለሚወደን በጣም ደስ ይለኛል ወገኖቼ። ከእርሱ ጋር የሚያገናኘንም ፍቅሩ ብቻ ነው። እግዚአብሔር አንድን እውነት እንድንረዳ ይፈልጋል። ይህንን እውነት እስራኤላውያን እንዲረዱት ወደ እርሱ አምጥቶታል። ኃጢአት በባሕሪው ኃጢአት ነው። በኃጢአትና በለምጽ መካከል ያለው ግንኙነት በመጽሐፍ ቅዱስ ውስጥ በተደጋጋሚ የተጠቀሰ ሐሳብ ነው። ዘማሪው በመዝሙር 38 እንዲህ ይላል። መዝሙር 38ን ተመልከቱ። ከቁጣህ የተነሳ ለሥጋዬ ጤና የለውም፣ ከኃጢአቴም የተነሳ ለአጥንቶቼ ሰላም የላቸውም ይላል። ቁጥር 3ን ልብ ይሏል። ኃጢአቴ በራሴ ከፍ ከፍ ብሏልና እንደ ከባድ ሸክምም በላዬ ከብዷልና ይላል። ቀጥሎ ያለውን ቁጥር 4ን ደግሞ ተመልከቱ። ለሥጋዬ ጤና የላትምና ታመምኩ እጅግም ተቸገርኩ ይላል። ቁጥር 7 በደሌን እናገራለሁና ስለ ኃጢአት የምተክዛለሁ ቁጥር 18 ይመለከቷል። ወገኖች ራሳችንን በእግዚአብሔር ፊት ማግኘት የምንችለው በዚህ አይነት ሁኔታ ነው። ማለትም ዘማሪው አሁን በተናገረው አይነት መንገድ ማለት ነው። ነቢዩ ኢሳይያስም የእስራኤልን ሕዝብ ኃጢአት በሚከተለው መልኩ እንደ ክፉ ለምጽ አድርጎ ያቀርባል። ከግርጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስልና አባጭ የሚመግልም ነው። አልፈረጠም፣ አልተጠገነም፣ በዘይትም አልለዘበም ይላል። ኢሳይያስ ምዕራፍ 1 ቁጥር 6ን ልብ ይሏል። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደ ተመታ፣ በእግዚአብሔርም እንደ ተቀሰፈ፣ እንደ ተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በርሱ ላይ ነበረ፣ በርሱም ቁስል እኛ ተፈወስን ተብሎ ተጽፏል። ኢሳይያስ ምዕራፍ 53 ቁጥር 4ና 5ን ተመልከቱ። ኢሳይያስ ምዕራፍ 53 ቁጥር 4ና 5ን ልብ ይሏል። እዚህ ላይ አንዳንድ ሰዎች ነቢዩ ኢሳይያስ የሥጋ በሽታ ስለሆነው ስለ ለምጽ ነው የሚናገረው ብሎ ያስባሉ። ወዳጄ ሆይ ነገሩ እንዲህ አይደለም። ኢሳይያስ እየተናገረ ያለው ጌታ ኢየሱስ ክርስቶስ የእኛን ኃጢአት መሸከሙን ነው። እስቲ ሐዋርያው ጴጥሮስ የሚለውን ደግሞ እንስማ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ ይላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24ን ይመለከቷል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 በጌታ የተወደዳችሁ ክርስቲያኖች፣ እኛ በኃጢአት ምክንያት የሞትን ሰዎች ሆነን ሳለ እርሱ ግን በራሱ ሥጋ ኃጢአታችንን በእንጨት ላይ ተሸከመ፣ በርሱም ቁስል እኛ ተፈወስን። በርግጥ የሥጋ በሽታ ራሱ በመሰረቱ የኃጢአት መገለጫ ነው። በበሽታ ጀርሞች በስተጀርባ ኃጢአት አለ። ኃጢአት ባይኖር ኖሮ በሽታም ሆነ ሞት ባልኖረ ነበር። ወደዚህ ምዕራፍ ጥናት በጥልቀት ስንገባ ሁለት ጠቃሚ ነገሮችን ልብ እንድንል ያስፈልጋል። አንደኛው በጥንት ዘመን ለምጽ የማይድን በሽታ ነው ተብሎ ከሚነገሩ አባባል ጋር መጽሐፍ ቅዱስ አይስማማም። አንድ ሰው ከለምጽ መንጻት የሚችልበት ሕግ እንዳለ በዘሌዋውያን ምዕራፍ 14 ቁጥር 2 ተጠቅሷል። በሁለተኛ ነገሥት ምዕራፍ 5 እንደምንመለከተው ሁለተኛ ነገሥት ምዕራፍ 5 ንዕማን የተባለ የሶርያ ሰው ተአምራዊ በሆነ መንገድ ከለምጽ ድኗል። ኢዮብ የተመታው በለምጽ በሽታ ነበር ብሎ የሚያስቡ የመጽሐፍ ቅዱስ ተንታኞች አሉ። በዚያን ዘመን ሳይንሳዊ የሆነ ሕክምና ወይም ምርመራ ስላልነበረ የለምጽ በሽታ ምንነት ብዙዎችን የሚያነጋግር ጉዳይ ሆኗል። በርግጥ የጥንት ሰዎች ለምጽ ብሎ ከሚያስቡት በሽታ ለመዳን የሚጠቀሙት ባህላዊ መድኃኒቶች ሊኖሯቸው ይችላል። ልብ ልንለው የሚገባን አንድ ነገር ቢኖር አድማጮቼ፣ ዘሌዋውያን ምዕራፍ 13 እና ምዕራፍ 14 ስለ ለምጽ በሽታ ፈውስ ጉዳይ እምብዛም አይነግሩንም። ይልቁንም ካህኑ ለምጽን እንዴት መለየት እንደሚገባው መመሪያ ከመሰጠቱ ሌላ ለምጹ ወደ ማህበሩ እንዳይሰራጭ መወሰድ የሚገባውን እርምጃዎች ያሳያል። ለምጹ ከነጻ በኋላ ተከትሎ የሚመጣ ስርዓት ደግሞ ነበር። በዘሌዋውያን ምዕራፍ 13 ትኩረት የተሰጠው ከለምጽ የመፈወስ ጉዳይ አልነበረም። በዘሌዋውያን ምዕራፍ 14 ደግሞ ከፈውሱ በኋላ ስላለው የመንጻት ስርዓት እንጂ ስለፈውሱ ትኩረት ሲሰጥ አንመለከትም። የዘሌዋውያን ምዕራፍ 13 እና 14 ዋና ዓላማ ኃጢአትን በሚያመለክተው በለምጽ ስርዓት በኩል ታላቅ መንፈሳዊ እውነትን ለማስተማር ነበር። አስተዋላችሁ? ዘሌዋውያን ምዕራፍ 13 እና 14 ዋና ወይም ደግሞ አብይ ሐሳቡ ወይም ዓላማው ኃጢአትን በሚያመለክተው በለምጽ ስርዓት በኩል ታላቅ መንፈሳዊ እውነትን ማስተማር ነው። ሁለተኛውና ልብ እንድትሉት የምፈልገው ጠቃሚ ነገር ቢኖር ደግሞ በዘሌዋውያን መጽሐፍ ስለ ለምጽ የሚናገሩ ምዕራፎች ስለ ለምጽ ግኝት መከላከያና ፈውስ የሚናገሩ ሳይንሳዊ ጽሑፎች አይነት ተደርገው መወሰድ የለባቸውም። የዘመናዊ ሕክምና ምርመራ ውጤትም ለማቅረብ የተደረገ ጥረት በእነዚህ ምዕራፎች ውስጥ የለም። ምርመራው በጥንት ዘመን ሁኔታ የተዘጋጀ ነበር። አሰራሩም በዚያ ዘመን ለነበሩ ሰዎች ተግባራዊ ነበር። ይህ ዛሬ ለእኛ ቀጥታና ግልጽ የሆነ መንፈሳዊ ትምህርት አለው። በሙሴ ዘመን ያለውና በዘሌዋውያን መጽሐፍ የተጠቀሰው የለምጽ በሽታ ዛሬ እኛ ከምናውቀው አይነት ጋር ተመሳሳይ ነው ወይ የሚለው ጉዳይ ባለፉትና አሁን ግዚያት ብዙ ክርስቲያን ሐኪሞችን ያነጋገረ ነጥብ ነው። በነዚህ የዘሌዋውያን ምዕራፎች ስለ ለምጽ የተሰጠው ማብራሪያ ለምጽን እንዳጸያፊና ሞት እንደሚያስከትል በሽታ አድርጎ ይገልጻል። በዚህ ማብራሪያ መሰረት የለምጽ በሽታ የተባለው የግርባጭን፣ የቆዳ በሽታዎችን፣ ቋቁቻን፣ ካንሰርን፣ ክንታሮትን፣ ሌሎችንም ማህበራዊ በሽታዎችን ሊያጠቃልል ይችላል። ይህም በምዕራፍ 15 ስለ ተብራራ ወደዚህ ምዕራፍ ስንደርስ እነዚህን ምልክቶች ልናጠናቸው እንችላለን። አንድ ሰው ከላይ የተጠቀሱት በሽታዎች ሲያገኙት ወዲያው ለምጻም ነው ተብሎ ከማህበሩ ይገለላል። እንደገና መጥቀስ የምፈልገው ነገር ቢኖር ዘሌዋውያን ምዕራፍ 13 የሚናገረው ከለምጽ ስለ መንጻት እንጂ ከለምጽ ስለ መፈወስ አይደለም። አስተዋላችሁ? ዘሌዋውያን ምዕራፍ 13 ከለምጽ ስለ መንጻት እንጂ ከለምጽ ስለ መፈወስ አይደለም የሚናገረው። መንጻቱ የሚከናወነው ለምጻሙ ከተፈወሰ በኋላ።
ወታደር አበራ ሌፋሞ ከ44ኛ ክፍለ ጦር ከነገሌ ቦረና የጻፈልን ደብዳቤ ደርሶናል። ወታደር አበራ ሌፋሞ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለበት ስፍራ ይብዛል ይጨመርልህ ይያልን እኛም ሰላምታችንን በዚህ ባየር ሞገዳማ ካኝነትና ቀርብልሃለን። እግዚአብሔር በእውነት በሕይወት በኑሮ በአካባቢ ባሉት ወገኖችም ላይ እየሰራ ያለውን በዚህ በራዲዮ ሞገዳማ ካኝነት የቱን ያክል እግዚአብሔር እነሆ እንደ ተናገራችሁ ሕይወታችሁንም የቱን ያክል እያሳደጋት እንዳለ ገልጸ የጻፈልን እንደብዳቤ ስንመለከትና ስናነበው እግዚአብሔርን በእውነት እጅግ ወደድ ነው እጅግም አመሰገን ነው። የዚህ የመጽሐፍ ቅዱስ ትምህርት በራዲዮ ዓላማም ይሄው ነውና እግዚአብሔር አምላካችን ወታደር አበራ የኔንም ያንተንም የሌሎች ወንድሞችንም ሕይወት እነሆ በአንድ ወቅት ጀመረ። የጀመረውን ደግሞ በመንገድ ላይ ማቋረጥ አያውቅበትም። እግዚአብሔር ከዕለት ወደ ዕለት የኔንና ያንተን ሕይወት እየሠራ እያበለጸገ 30ና 60 100 ፍሬም እንድናፈራ እያደረገ ነው። ታሪካችንን የጀመረው እግዚአብሔር ታላቅ ነውና ልናወድሰው ልናመሰግነውም በእርሱም ፈቃድ ስር እነሆ መመላለስ መቻል ይገባናል። እግዚአብሔር ሆይ ፈቃድህን የሚያገለግል ጉልበት ስጠኝ ብንለው ከዚህ የበለጠ ታላቅ ምኞትም የለም። ስለዚህ ባለህበት ስፍራ ይህንን አገልግሎትህን እነሆ ይህንን መሻትህን እያዳበርክ እንድትቀጥል እያሳሰብኩ ስሰናበት የነገውን ደብዳቤህን በመጠባበቅ ነው። ያንተን ታሪክ የጀመረ እግዚአብሔር ከፍጻሜው ያደርሳልና በርታ። ሰላም ለመስከረ ግረግ ጋታም አይደለ ወለል ማደግ ሰይጣን ሲከነከ ሸራዞ ሲመጣ ባርነት ሲሻን ሰደስ ይፈታ ራሲ መሽበደረ ግዚደጋ ይሄው በታሪክ ተጀመረ ሲያጋ ጋናዬ እንግዲህ በጌታ የተወደዳችሁ አድማጮች ምን እንላለን? የእግዚአብሔር ሰዓት ገና ነው፣ የእኛ ሰዓት ግን አልቋል። እንግዲህ በቀጣዩ ፕሮግራማችን እስክንገናኝ ድረስ ጸልዩልን ጻፉልን እያልን እንሰናበታችኋለን። ደህና አደሩ። እስከ መስገን ሞትም በፍቅር ታዘዘ ካደረገ ወገር ሶሴ ምንም ታሪክ የለኝ ራሴ ታሪክ የጀምር ወገራን የሆነው በመስገኑ ግርጌ በአጋጣሚ አይደለም ማደግ ሰይጣን ሲከተክ ተራሱ ሲመታ ባርነት ሲሻር ስለዚ ፈታ ተራሲ መሸበት ለነገ ሲነጋ ይሄው በታሪክ የተጀመረ ያጋ ምስጋናዬ ምስጋናዬ